እሺ ዛሬ ልናገር ያሰብኩበት ሐሳብ እንግዲህ ርዕስ ለመስጠት ትንሽ ተቸግሬያለሁ፣ ግን የእግዚአብሔር ጽድቅ፣ የእግዚአብሔር የኪዳን ታማኝነት የሚሉ ተደጋጋሚ ቃላቶች ትሰማላችሁ። ሆሴ የሚል ስም ተደጋጋሚ እንሰማለን። ጎሜር የሚል ስም እግዚአብሔርን ሁሌ እንለዋለን። እስራኤል የሚል ስሞችን እናነሳለን። ግን ክሊር የሆነ አንደርስታንዲንግ እንዲሰጠን የእስራኤልን ታሪክ በተለይ ከመጀመሪያው ግዞት ከመሄዳቸው በፊት የነበረውን እንደው በጣም የጠለቀ ባይሆንም እንዲሁ ከዳዊት በኋላ የመጣውን የነገስታት ታሪክ፣ የህዝቡን ታሪክ ብነካው አስፈላጊ ነው ብዬ ስላሰብኩኝ እዛ ላይ እንወያያለን። እግዚአብሔር ይረዳናል። ከክርስቶስ ልደት 750 ዓመት በፊት እግዚአብሔር ሆሴ በተባለ ነቢይ በኩል ለእግዚአብሔር መልእክትን ያስተላልፋል። አረ ሆሴ የትንቢትን መልእክት ከማምጣቱ ከሁለት መቶ ዓመት በፊት እንግዲህ ከሆሴ በፊት 200 ስንል ወደ 1000 ቢፎር ክራይስት ማለት ነው። የዳዊት ልጅ ሰለሞን ንጉስ የነበረበትን ዘመን እናገኛለን። ንጉስ ሰለሞን ከፈርዖን ልጆች ወይም ከፈርዖን ልጅ ጀምሮ የአሕዛብ ሀገራትን ማለትም በዙሪያው የነበሩ የአሞናውያንን፣ ኤዶማውያንን፣ ኬጥያውያንን፣ ሞአባውያንን ሴቶች እንዳፈቀረና ፍቅሩ እጅግ እንደጸናበት የእግዚአብሔር ቃል ይናገራል። ከነገስታት የተወለዱ 700 ሚስቶች 300 ደግሞ የሚደርሱ ቁባቶች እንደነበሩት በአንደኛ ነገስት ላይ የምናገኘው ታሪክ ነው። የእግዚአብሔር ቃል ስለዚህ ታሪክ ሲቀጥል ሰለሞን በሸመገለ ጊዜ ሚስቶቹ ልቡን ወደ ሌሎች አማልክት መለሱት የሚልን ሀሳብ እናገኛለን። አባቱ ዳዊት እንደተገዛ በፍጹም ልቡ ለእግዚአብሔር መገዛት ሲያቅተው ይልቁንም በሚስቶቹ በኩል ኢንትሮዲውስ የተደረጉትን የአሕዛብ አማልክት ህዝቡ እንዲከተል ማምለኪያዎችን፣ ማጠኛዎችን እንደሰራና የእግዚአብሔርን ክብር ሲወርድ ያየው ሰለሞን ከአንዴም ሁለት ጊዜ ተገልጦ ያናገረው ያ የእስራኤልን አምላክ ረስቶ ልቡ በሱ ላይ ሲሸፍት እናያለን። እንግዲህ ታሪኩ መጀመሪያ እዚህ ጋ ነው ብዬ ስለማስብ ነው። በዚህም ምክንያት ያዘዝኩህን ኪዳኔን እና ስርዓቴን ባለመጠበቅህ መንግስትህን ለሁለት እቀደዋለሁ፣ ከአገልጋይህም ለአንዱ እሰጠዋለሁ የሚልም መልእክት እግዚአብሔር ያመጣለታል። ሰለሞን ከሞተ በኋላም ልክ እግዚአብሔር እንደተናገረው አስሩ ነገስታት ወይም አስሩ ነገዶች ለሰለሞን ሹም ለነበረው ለናባጥ ልጅ ኢዮርብዓም፣ የተቀሩት ሁለቱ የቢንያም እና የይሁዳ ነገድ ደግሞ በሰለሞን ልጅ በሮብዓም መተዳደር ይጀምራሉ። ከዚህ ጊዜ ጀምሮ እነዚህ ሁለት መንግስታት እንግዲህ እስራኤል ሰሜን እና ደቡብ ሆናለች፣ በውጭ ጠላቶች በእርስ በርስ ጦርነት የሚታወቁበት ረጅም ጊዜ ነበረ። ይህም ብቻ ሳይሆን በተለይ ኢዮርብዓም ከሰለሞን ቀጥታ አስሩን ነገዶች ይመራ የነበረው በእግዚአብሔር ፊት እጅግ አጸያፊ የሆነ ነገር፣ ያም ማለት እስራኤላውያኖች አስሩ ነገዶች ወደ ይሁዳ ሄደው ለይሁዳ ንጉስ እንደ ቀድሞ መገዛት ይጀምሩብኛል ብሎ በመፍራት አዲስ የአምልኮን ስርዓት በአሮን ጊዜ የነበረውን የወርቅ ጥጃ በመስራት በአስሩ ነገዶች መካከል ከተሞች ውስጥ አስቀምጦ ባዕድ የሆነን አምልኮ፣ ባዕድ የሆነን ልምምድ ለህዝቡ ለፖለቲካ ዓላማው ሲል ኢንትሮዲውስ ያደረገ ነበረ። ከሰለሞን ሞት በኋላ ሆሴ እስከተነሳበት እነዛ 200 ዓመታት ውስጥ ቢያንስ በሰሜኑ መንግስት ብቻ 19 ነገስታት ተነስቷል። ከነሱም ውስጥ ግን አንዱም የእግዚአብሔርን መንገድ እስከ መጨረሻው በፍጹም ልቡ የተከተለ አልነበረም። በተለይ አንድ ስፔሲፊክ ታሪክ ለማንሳት ከሰለሞን ሞት 100 ዓመት በኋላ which means በሰለሞን እና በሆሴ መካከል ማለት ነው፣ እግዚአብሔር ኢዩ የተባለን የጦር አዛዥ ቀብቶ ንጉስ አክዓብን እና ኤልዛቤልን እንዲቀጣ የጣዖት አምልኩን ከምድሪቷ ላይ እንዲያጠፋ አስነስቶት ነበር። ኢዩ መጀመሪያ እንደታዘዘው ቢያደርግም በጣም ብሩታል ስለነበረ ስልጣኑን ለማጠናከርና እጅግ ኃያል ለመሆን ሲል የብዙ ንጹሐንን ደም እንዳፈሰሰ ከእግዚአብሔር ትእዛዝ በማለፍ በተለይ እስራኤል በምትባል ሸለቆ ውስጥ የፖለቲካዊ ፍላጎቱን ለማሳካት ብዙዎችን እንደፈጀ በሁለተኛ ነገስት ላይም ተመዝግቦ የተቀመጠ ነው። የሚገርመው ነገር እግዚአብሔር እዩን ሲያስነሳው በግፍ የተገደለውን የናቡቴን ደም ለመበቀል ነበር። በመጨረሻ ላይ ግን እሱም ግፈኛ ይሆነ። ያ ብቻ ሳይሆን እንዲያጠፈው የታዘዘውን የጣዖት አምልኮ ከማጥፋት ይልቅ እንዲሁም እዛ ውስጥ ፓርቲሲፔት ሲያደርግ እናገኘዋለን። ምክንያት አለኝ፣ በኋላ ይህን ታሪክ እንመለስበታለን። ስለዚህ የሰሜኑ መንግስት አተርሊ ኮራፕትድ ሆነው ነበረ፣ በመንፈሳዊም በማህበራዊም እንዲሁም ደግሞ በፖለቲካዊ ስርዓታቸው። የደቡቡ መንግስት እንደው የዳዊት ስርወ መንግስት ከዳዊት የቀጠለው ዘር ሁለቱን ነገዶች ማስተዳደሩን ይቀጥል እንጂ በነዛ 200 ዓመት ውስጥ ከተነሱት 12 ወይም 13 ነገስታት ከግማሽ በላይ 6-7ቱ ልክ እንደ ሰሜኑ ነገስታት እግዚአብሔርን ባለመታዘዝ በጣዖት አምልኮ ውስጥ ተጠምደው በመውደቅ እግዚአብሔርን ቁጣ ያነደዱበት ዘመን ነበር። በዚህ ሁሉ ውስጥ ግን እግዚአብሔር ከክፋት ተመለሱ፣ አባቶቻችሁ እንዲፈጽሙት ባዘዝኳቸው በነቢያቱ ባስተላለፍኩት ሕግ መሰረት ትእዛዜንና ስርዓቴን ጠብቁ፣ ንስሐ ግቡ የሚልን ድምፅ በተደጋጋሚ ይልክ ነበር። እስራኤል ግን ይህንን ሊሰማ አልወደደም። ከግብፅ ባርነት ያወጣቸውን አምላክ በመተው ከአሕዛብ አማልክት ጋር በምንዝርና የወደቁበት ዘመን ነበር። በአልና አሼራ ለተባሉ ለከነአን አማልክት መስዋዕት የሚያቀርቡበት፣ የሲዶናውያኑን ሴት አማልክት አስታሮትን፣ የአሞናውያኑን ሚልኮልን የሚከተሉበት፣ ሞሎክ ለተሰኘ ጣዖት ህፃናቶቻቸውን ልጆቻቸውን የሚሰዉበት፣ ብኤልዘቡል ለተባለ የፍልስጤም አምላክ ምሪትን ለመጠየቅ የሚሄዱበት አጸያፊ ዘመን ነበር። ተራሮቻቸውና ኮረብቶቻቸው ለካሞሽ እና ለሞሎክ መስዋዕት የሚሰሩበት፣ የቤተ መቅደስ ወርቅና የከበረው ዕቃ ለፖለቲካዊ ስምምነት ለአሕዛብ ነገስታት እጅ መንሻ ሆኖ የሚሰጡበት በጣም አጸያፊ ዘመን ነበር። በአጠቃላይ ቅድም እንዳለው ፍጹም የሆነ ቀውስ ውስጥ ኬዮስ ውስጥ ሁለቱም መንግስታት የነበሩበት ጊዜ ነበር። በስም የእግዚአብሔር ሕዝብ ይባሉ እንጂ በተግባር ግን ዙሪያቸው ካሉ አሕዛብ መለየት ያልቻሉ፣ ሆሴ በተለይ ይህንን በምዕራፍ 7 ላይ ሲናገር ኤፍሬም ከአሕዛብ ጋር ተደባለቀ፣ ኤፍሬም ያልተገላበጠ ቂጣ ነው ይላል። በአንዱ ሳይድ በጣም አሯል፣ በአንዱ ሳይድ በጣም ያልበሰለ ማለት ነው። ኮምፕሊትሊ እንዲለዩ የተጠሩ ሕዝቦች ነገር ግን ተቀላቅለው እናገኛቸዋለን ከአሕዛብ ጋር። በተለይ ሆሴ በነበረበት ኢሚዲየት ዘመን አገልግሎት ሲያደርግበት በነበረበት ዘመን ከዚህ ቀደም ወረዋቸው፣ እንግዲህ ስለ አስሩ ነገዳት ነው የምናወራው፣ ስለ ሰሜኑ መንግስት ከዚህ ፊት ተወረው አሶራውያን መሬቶቻቸውን ወስደውባቸው ነበር። ነገር ግን ታሪኩን ሞር ብናነበው ሌላ ጊዜ እንትን ብለን እግዚአብሔር ትንቢት ይገባል እስራኤል እንደምጠነክር መሬቶቻቸውን እንደሚያስመልሱ እና ግዛታቸውን ያስመለሱበት አሶራውያንን ድል የነሱበት ድንበራቸውንም ያሰፉበት ጊዜ ነበር። የሰሜኑም የደቡቡም መንግስት የፖለቲካና ወታደራዊ አቅማቸው ከፍተኛ ደረጃ ላይ የደረሰበት ወቅት። ከዚህ የተነሳ ህዝቡ እና መንግስቱ ዋስትና የተሰማቸው ሴፍ የሆኑ የመሰላቸው፣ በመንፈሳዊ ነገራቸውም የሚኩራሩበት፣ ብልጽግናቸው ሰምሃው ከሆነ ዲቫይን ኃይል ጋር ፌቨር እንዲያገኙ እንዲሰማቸው ያደረገበት ወቅት ነበር። በዚህም ሰክሰስ አማካኝነት በህዝቡ ውስጥ የቅንጦት አኗኗር፣ በጣም ላቪሽ የሆነ ላይፍ ስታይል እንደነበረ ይነገራል። ሆኖም ግን የማያቋርጥ በደል በድሆች እና የፍትህ መጓደልም ደግሞ እንደነበረ የእግዚአብሔር ቃል ይናገራል። በሆሴ ምዕራፍ 4 ላይ ስለዚህ ጉዳይ ሲናገር ይህንን ቃል የሚናገረው እግዚአብሔር ነው። ታማኝነት የለም፣ ፍቅር የለም፣ እግዚአብሔርን ማወቅ በምድሪቱ የለም። በዚያ ያለው እርግማን፣ መዋሸት፣ መግደል፣ መስረቅ እና ማመንዘር ብቻ ነው። ቃል ኪዳንን ሁሉ ያፈርሳሉ፣ ደም ማፍሰስና ግድያ ይበዛል ይላል። ከዛ በኋላ ዝቅ ብሎ ካህናት በብዙ ቁጥር በእኔ ላይ የሚያደርጉት ኃጢአት በዝቷል ይላል። እንዲሁም ነገስታቱ በተመሳሳይ ሁኔታ ያለ እኔ ፈቃድ ነገስታትን ይሾማሉ፣ እኔንም ሳይጠይቁ አለቆችን ያስነሳሉ ይላል። ሶ የሶሳይቲው በዛ ጊዜ የነበረው የዚህ ህዝብ ያልተበላሸ ሴክተር አልነበረም። መንፈሳዊም ህይወት፣ ሶሻል ህይወቱም፣ ፖለቲካዊ ህይወቱም ኮራፕትድ የሆነበት ወቅት ነበር። በንስሐ ተመለሱ የሚለው የእግዚአብሔርን ድምፅ ለማፈን ነቢያቶቻቸውን የሚያሳድዱበትም ጊዜ ነበር። ነቢያቶቻቸው ላይ መከራ የሚያበዙባቸው በግዞት የሚያስወጧቸው እንዲሁም ሞትን ጭምር የሚያመጡባቸው ወቅት ነበር። ሆሴን እንግዲህ የምናገኘው በዚህ የእስራኤል ኃጢአት ክላይማክሱ ላይ በደረሰበት ጽዋው በሞላበት የታሪክ ምዕራፍ ላይ ነው። እንግዲህ እንደ ሙቪ ስፖይለር አለርት እስራኤል አልሰማችም። ኢቨንቹዋሊ ትንቢቱ በተነገረ በአምስት እስከ አስር ዓመት ውስጥ አሶር መጥቶ ዋና ከተማቸው ሰማሪያን ይይዛል። እዛ በግዞት ወደ አሶር ይወሰዳሉ። ለምንድን ነው ይህን ሁሉ ታሪክ ሜንሽን ማድረግ ያስፈለገው? ወይም ደግሞ የመጽሐፍ ቅዱስ አጥኚዎች ታሪክ ላይ ለምንድን ነው ይሄን ያህል ወይም መጽሐፍ ቅዱስ ታሪክ ላይ ይሄን ያህል ትኩረት አድርገው የምናየው ብንል፣ አንዳንድ ጊዜ የእግዚአብሔርን ጽድቅ ለመረዳት የውድቀታችንን ጥልቀት ማየት አለብን። ስለዚህ የእስራኤልን ሰክሰስ በምናስብበት ጊዜ አት ዘ ሴም ታይም የነበረችበትን ጥልቅ የሆነ ክፋት፣ ጥልቅ የሆነ ምንዝርና ስንረዳ የእግዚአብሔር ጽድቅ ምን ማለት እንደሆነ መረዳት እንችላለን። ሁለተኛው ዲስኮኔክትድ እንሆናለን። በተለይ በዚህ ዘመን ያለን ክርስቲያኖች ሰምሃው ወደኋላ እየሄድን ታሪኮቻችንን ገመድ ካልሳብን፣ ምክንያቱም ይሄ የዚህ ታሪክ ባለቤቶች እኛ ጋር የደረሰው ቅጥያ ነው አይደለም? ስለዚህ ዲስኮኔክትድ እንዳልሆንን ይሄ ዊክነስ በሰው ውስጥ የምናየው ዊክነስ ወይም ኢንጀስቲስ ይሄ ኩራት ምንለው አሁን በዓለም ላይ የሚከሰተው ነገር አዲስ እንዳልሆነ፣ ነገር ግን ሰምሃው በታሪክ ውስጥ ሲፈጸም የመጣ እንደሆነ ራሳችንን ግራውንድ ያደርገናል፣ ኮኔክት ያደርገናል በሚል ነው ይህንን ታሪክ ማየት እንድናይ ያሰብኩት። ስለዚህ ለኪዳኑ ታማኝ የሆነው እግዚአብሔር ግን ህዝቡ እንዲመለስ በዚህ ሁሉ ዘመናት ውስጥ ዝም ብሎ አያውቅም ነበር። የንስሐ ጥሪውን ለነቢያቱ በራእይ ወይም ደግሞ አንደበታቸው ላይ ቃልን በማስቀመጥ እንዲናገሩ ያዛቸው ነበር። በሆሴ በኩል ያስተላለፈውን ወይም ደግሞ በሆሴ በኩል ኮሚኒኬት ያደረገበትን ሜቶድ ስናይ ግን በጣም ዩኒክ ነው። እርግጥ ነው ሆሴ ቃላትን ተናግሯል፣ ግን አንድ ልዩ በሆነ መልኩ ላስት ሪዞርት የመጨረሻ በሚመስል መልኩ የተናገረበትን መንገድ እናያለን። እግዚአብሔር ከቃላት ባለፈ የሆሴዕን ህይወቱን ስብከት ሲያደርገው የሆሴዕን ቤት የቤቱን ገመና እግዚአብሔር ፍርዱንና ታማኝነቱን የሚያሳይበት መድረክ ሲያደርገው ትዳሩን ደግሞ ርስቴ ላለው ለእስራኤል ህዝብ እንደ መልእክት አድርጎ ሲያወጣው እናይበታል። እስቲ ወደ ሆሴዕ እንምጣና ምዕራፍ 1 ከቁጥር 1 እስከ 12 ያለውን ክፍል እናንብብ። በአዲሱ መደበኛ ትርጉም አነባለሁ። በይሁዳ ነገስታት በኦዚያን በኢዮአታም በአካዝና በሕዝቅኤል ዘመን እንዲሁም በእስራኤል ንጉስ በዮአስ ልጅ በዮርባአም ዘመን ወደ ብኤሪ ልጅ ወደ ሆሴዕ የመጣው የእግዚአብሔር ቃል ይህ ነው። ቁጥር 2 እግዚአብሔር በሆሴዕ መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና እያደረገች ስለሆነ ሄደህ አመንዝራ ሴት አግባ፣ የምንዝርና ልጆችንም ለራስህ ውሰድ አለው። ስለዚህ እርሱ የደቤላይምን ሴት ልጅ ጎሜርን አገባ፣ እርሷም ጸነሰች ወንድ ልጅም ወለደች። እግዚአብሔርም ሆሴዕን እንዲህ አለው፣ በኢዝራኤል ስለተፈጸመው ግድያ የኢዩን ቤት በቅርቡ ስለምቀጣና የእስራኤልንም መንግስት እንዲያከትም ስለማደርግ ስሙን ኢዝራኤል ብለህ ጥራው። በዚያም ቀን በኢዝራኤል ሸለቆ የእስራኤልን ቀስት ሰብራለሁ። ጎሜር እንደገና ጸነሰች፣ ሴት ልጅም ወለደች። እግዚአብሔርም ሆሴዕን እንዲህ አለው፣ ይቅር እላቸው ዘንድ ለእስራኤል ቤት ከእንግዲህ ስለማራራላቸው ስሟን ሎሩሃማ ብለህ ጥራት። ነገር ግን ለይሁዳ ቤት እራራለሁ፣ በቀስት ወይም በሰይፍ ወይም በጦርነት ወይም በፈረሶች በፈረሰኞች ሳይሆን በአምላካቸው በእግዚአብሔር አድናቸዋለሁ። ጎሜርም ሎሩሃማን ጡት ካስጣለች በኋላ ሌላ ወንድ ልጅ ወለደች። እግዚአብሔርም እንዲህ አለ፣ ሎ ኤሚ ወይም ሎ አሚ ብለህ ጥራው፣ ምክንያቱም እናንተ ሕዝቤ አይደላችሁም እኔም አምላካችሁ አይደለሁምና። ይሁን እንጂ እስራኤላውያን ሊሰፈር ሊቆጠር እንደማይችል እንደ ባህር አሸዋ ይሆናሉ፣ ሕዝቤ አይደላችሁም በተባሉበት ቦታ የሕያው አምላክ ልጆች ተብለው ይጠራሉ። የይሁዳ ሕዝብና የእስራኤል ሕዝብ እንደገና አንድ ይሆናሉ፣ አንድ መሪም ይሾማሉ። አንድ ሆነውም በመድሪቱ ይገናሉ የእስራኤልን ቀን ታላቅ ይሆናልና ይላል። አጀማመሩ የሚያስደንቅ ታሪክ ነው አይደለ? እግዚአብሔር መድሪቱ ከእግዚአብሔር ተለይታ ምንዝርና ያደረገች ስለሆነ ሄደህ አመንዝራይቱን ሴት አግባ የሚል ትዛዝ። የእስራኤል ህዝብ በነበረበት በዛ ሰክሰስፉል ስቴት ሃይማኖታዊ ቃላትንና መንፈሳዊ የሚመስሉ የሽንገላ ቋንቋዎችን በተለማመዱበት ነገር ግን ልባቸው ጣዖትን በማሳደድ በተጠመደበት በዛ ወቅት ውስጥ እግዚአብሔር ሆሴዕን በቃላትና በእውነተኛ ህይወት መካከል ባለው ገደል ህይወትህ ድልድይ ይሁን ብሎ ሲያዘው እናያለን። ሂድና የሚሰማኝን ስሜት ይስማ፣ መልሳ የማትወድህን ሴት ውደድ፣ በዚህም የህዝቤ ኃጢአት ምን ያህል እንዳሳመመኝ ይስማ፣ ተሰምቶህም ደግሞ ሄደህ ተናገር የሚልን ትእዛዝ ለሆሴዕ ያስቀምጣል። እግዚአብሔር ሁሉን ቻይ አምላክ ስለሆነ አንተ ኃጢአተኛ ህዝብ ትችሃለሁ፣ ከዚህ በኋላ ፍርድ ይጠብቅሃል ብሎ በቃላት ብቻ ማዘዝ ይችል ነበር። እግዚአብሔር ግን የሆሴዕን ህይወት ሕያው ምስክርነት ጽድቁንና ፍርዱን የሚገልጥበት ኢሉስትሬት የሚያደርግበት መድረኩ አደረገው። ወገኖቼ ስለ እግዚአብሔር ጽድቅ ስናስብ የእግዚአብሔርን ፍጹምነት፣ የእግዚአብሔርን ንጽህና ሞራሊ አፕራይት መሆኑን ወይም ደግሞ ባህሪው መሆኑን ህላዊው መሆኑን እናስባለን። በዚህ ስፍራ ግን የእግዚአብሔር ጽድቅ ከማንነቱ ባለፈ በስራው በተግባር የሚገለጥ ልክ ሆሴዕ ወደዛ ወደ ተጣለች ሴት የራሱ ሊያደርጋት እንደሄደ የእግዚአብሔር ጽድቅም ለፍርድና ታማኝነቱን ለመግለጽ ወደዚህ በክህደት ውስጥ ወዳለ ህዝብ ሲመጣ የምናይበት አጋጣሚ ነው። ስለዚህ የእግዚአብሔር ጽድቅ ብለን ስናስብ ለቅጣት ብቻ ወይም ህግን ለማስከበር ብቻ የሆነ ኢሞሽን የሌለው ዲታችድ የሆነ ቁርጠኝነት ብቻ ማለት ሳይሆን የቆሸሸውን ለማንጻት፣ የወደቀውን ለማቅናት ዝግጁ የሆነ የእግዚአብሔርን የኪዳን ታማኝነት የምናይበትም ሐሳብ ጭምር ነው። ታሪኩ ሲቀጥል ሆሴዕ ከጎሜር በወለደችው ልጆች ስም ጭምር ውስጥም እግዚአብሔር በልጆቹ ስም ውስጥ እንኳን መልእክቱን ያስተላልፍ ነበር። የመጀመሪያው ልጅ ስሙ ማን ተባለ? ኢዝራኤል ተባለ። ቅድም በመግቢያ ታሪክ ላይ እንዳየነው እግዚአብሔር ኢዩን አስነስቶ በንጉስ አክዓብ ቤት ላይ ፍርዱን በሚያመጣበት ጊዜ ኢዩ የተቀባበት ምክንያት ያ የተፈጸመውን በደል እንዲበቀል እንዲሁም ደግሞ በእስራኤል ላይ ተነስቶ የነበረውን የጣዖት አምልኮ ፈጽሞ እንዲያጠፋ ቢሆንም ኢዩ ግን ስልጣኑን ለማጽናትና ለመንግስቱን ለማደላደል እግዚአብሔር ካሰመረለት መስመር ጥሶ አልፎ የብዙ ንጹሃንን ደም ያለ ርኅራኄ ያፈሰሰበት ቦታ ስም ነው። ትርጉሙም እግዚአብሔር ይዘራል ወይም እግዚአብሔር ይበትናል ማለት ነው። ስለዚህ እግዚአብሔር በሆሴዕ የመጀመሪያ ልጅ በኩል ሊያስተላልፍ የፈለገው መልእክት ምንድን ነው? ከኢዩ ቀጥሎ እስራኤልን ወይም አስሩን ነገዶች ሲያስተዳድሩ የነበሩት የእሱ ልጅ ልጆች የኢዩ ዳይነስቲ ማብቃቱን እግዚአብሔር ዘመን ጠብቆ አሁንም ቢሆን ፍትህን እንደሚያደርግ የሚያሳይበት መልእክት ነበር። የኢዩ ስርወ መንግስት ማክተሙን እየወሰነ ነበር። ወገኖች ፍትህ የዘገየ ቢመስልም የእግዚአብሔር ፍርድ ሚዛን ግን መቼም ቢሆን አይዛባ። በምድራዊ ስልጣንና በግፍ የታመቁ የንጹሃን ጩኸቶች ጊዜያቸውን ጠብቀው በመለኮታዊ አደባባይ ምላሽ የሚያገኙበት ጊዜ ይመጣል። ግፈኞች በገዛ ስራቸው ወጥመድ ውስጥ ይወድቃሉ። የተገፉና እግዚአብሔርን የታመኑት ግን በጽድቅ ብርሃን ይክሳቸዋል። ምክንያቱም ታሪክ ኦልቲሜትሊ የእግዚአብሔር ባለቤቷ እግዚአብሔር ነው። ታሪክ የሰው ልጆች አይደለችም። የእግዚአብሔር ጽድቅ ለክፉዎች መበተን፣ ለቅዱሳን ግን የታማኝነቱ ማረጋገጫ የታላቅ ድሉም አክሊል ነው። ስለዚህ እግዚአብሔር በኢዩ ቤት ላይ ፍርድን ሲያስተላልፍ እናያለን። ሁለተኛ ልጅም ተወለደ። ስሟንም ሎ ሩሃማ ትባል አለ እግዚአብሔር። ባጭሩ የዚህ ስም ትርጉም እግዚአብሔር ለዛ ህዝብ ያ ልክ እንደ ወላጅ የነበረውን ርኅራሄና ምህረቱን የሚገልጽ ወይም ደግሞ እንዴት ነው እንደ ወላጅ ስፍስፍ የሚልላቸውን እንደሚያነሳባቸው የሚገልጽ የቃሉ ትርጉሙ ምህረት የሌላት ያልተወደደች ማለት እንደሆነ እስራኤላውያኖች በነበራቸው የመንፈሳዊ ህይወት ኪሳራ ምክንያት ከእግዚአብሔር ያገኙት የነበረውን ፕሮቪዥን ምህረቱን ርህራሄውን እንደሚከለክልባቸው ምክንያቱም ኪዳን እያፈረሱ ስለነበረ ህብረቱን እየገነጠሉ ስለነበረ እግዚአብሔር ያስተላለፈው የፍርድ ቃል ነበር። ሶስተኛ ልጅም ሲወለድ ሎ አሚ ተባለች። ይሄም ህዝቤ አይደላችሁም ወገኔ አይደላችሁም ማለት ነው። እስራኤል በመንዝርና ምክንያት ባሏን ስለተወች የኪዳኑን መሻር የሚናገር በእግዚአብሔርና በህዝቡ መካከል የጥል ግድግዳ መልሶ እንደተገነባ የሚናገር ልክ እንደ ኦፊሻል ዲቮርስ ፔፐር አይነት እወጃ ነበር። ስለዚህ በፍትህ አይን ስናየው እንግዲህ ሞራሊ ወይም በህግ ደረጃ ስናየው በሰውኛ አይን ስናየው ይሄ ፍጹም ተገቢ ነው አይደል? ፍትሃዊ ነው። ምክንያቱም የከዳን የናቀን አሻፈረኝ አልፈልግም ብሎ የሄደን ከእንግዲህ ወገኔ አይደለም ከኔ የምታገኘው ጥቅም ምህረት ርህራሄ ፕሮቴክሽን አብቅቷል ብሎ ቢተው ይሄን የተናገረው አካል ሆሴዕም ወይም እግዚአብሔርም ቢሆን ጻድቅ ናቸው፣ ከህግ ተጠያቂነት ውጭ ናቸው። ምክንያቱም የፍርድ ሚዛን አልተዛባ። እግዚአብሔርን ማንም ኖ ዲስ ኢዝ ኖት ፌር ሊለው አይችልም፣ ምክንያቱም በደሉን የበደለው ህዝቡ ራሱ ስለነበር። ስለዚህ እንደ ሰው ዳኝነት ጀስቲስ ሰርቭድ፣ በድለዋል፣ ጥለው ሄደዋል። ጥለው በመሄዳቸው ደግሞ የሚያገኙትን ፍርድ ይቀበላሉ። ስለዚህ ፋይል ተዘግቶ ወደ መዝገብ ቤት ይባል ነበር። እስራኤልን የምትወክሏም ጎሜርም በተመሳሳይ መልኩ ባሏን ከድታ ስትኮበልል እናገኛታለን። በሆሴ ምዕራፍ 2 ቁጥር 5 ላይ እንደዚህ የሚል ቃል እናገኛለን። እናታቸው አመንዝራ ነች፣ በወርደትም ጸንሳቸዋለች። እርሷም እንጀራዬና ውሃዬን ይሰጡኛል፣ ሱፌንና የሐር ልብሴን ዘይቴንና መጠጤን ይሰጡኛል፣ ስለዚህ ውሽሞቼን ተከትዬ እሄዳለሁ አለች። ቁጥር 7 ዝቅ ብሎ ውሽሞቿን ተከትላ ትሄዳለች፣ ነገር ግን አትደርስባቸውም፣ ትፈልጋቸዋለች፣ ሆኖም አታገኛቸውም። እንግዲህ አናሎጂው ገብቶናል አይደል? እነዚህ በውሽማ የተገለጹት የአሕዛብ አማልክት እንደሆኑ። ስለዚህ እግዚአብሔርን ከመከተል ለእግዚአብሔር ታማኝ ከመሆን ይልቅ ለነዚህ ባዕድ ለሆኑ አማልክት መገዛት፣ በረከቴን ይሰጡኛል ብሎ ማሰብ በህዝብ ውስጥ በጣም የሰረጸ አስተሳሰብ ነበር። ልክ እንደዛው ደግሞ የእስራኤል ምሳሌ የነበረችው ጎሜርም ባሏን ጥላ እንደኮበለች ያሳያል። እዚህ ሲጋ ሁለት ግሩፖች እናገኛለን። የተበደሉ ባሎች፣ ከውርደት ያነሱ ጻድቅ የሆኑና ኪዳናቸውን ደግሞ አፍርሰው የኮበለሉ ሁለት ሌላ አካላት እናያለን። እስኪንቀጥል ጎሜር ምን ገጠማት? ምዕራፍ 3 እንሂድ። ምዕራፍ 3 ከቁጥር 1 ጀምሮ እስከ 3 ወይ 4 እናንብብ። እግዚአብሔር እንዲህ አለኝ፣ እርሷ በሌላ ሰው የምትወደድ አመንዝራ ብትሆንም አሁንም ሂድና ሚስትህን ውደዳት። ወደ ሌሎች አማልክት ዘወር ቢሉና ለእነርሱ የተቀደሰውን የዘቢብ ጥፍጥፍ ቢወዱም እግዚአብሔር እስራኤላውያንን እንደወደዳቸው አንተም እርሷን ውደዳት። ቁጥር 2 ስለዚህ በ15 ሰቅል ጥሬ ብርና በአንድ ቆሮስ ተኩል መስፈሪያ ገብስ ገዛኋት። እኔም ከኔ ጋር ብዙ ቀን ተቀመጪ፣ አታመንዝሪ፣ ወደ ሌላ ሰው ወይም ሌላ ሰው አትውደጂ፣ እኔ ከአንቺ ጋር እኖራለሁ ብዬ ነገርኳት ይላል ሆሴ። ጎሜር የኪዳን ባሏን ትታ ብትኮበልልም ያገኘችው ግን ያ የተመኘችውን ነፃነትና ስኬት ሳይሆን በጨካኝ ጌቶች ስር ለባርነት ተሽጣ ነበረ። ከዚህ ፊትም ብየዋለሁ አይደለ? ዓለም የለጠፈችው ቢልቦርድ፣ ዓለም የምታሳየው ታፔላ ተመሳሳይነት አለው። ነፃነትን፣ አርነትን፣ ስኬትን፣ የልብ መሻትን ያለ ከልካይነት ማድረግ፣ ነፃ መሆንን በዚህ አማላ ከወሰደች በኋላ ግን ለጨካኝ ጌቶች ባሪያ በማድረግ ታስገዛለች። ሐዋርያው ቅዱስ ጳውሎስ ይህንን ቃል በሮሜ ምዕራፍ 6 ላይ ሲናገር ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምትታዘዙለት ለእርሱ ይሄውም ወደ ሞት ለሚወስደው ለኃጢአት ለመታዘዝ ባሮች እንደሆናችሁ አታውቁምን? ስለዚህ willingly ኮብልላ ሄዳ ራሷን ግን ከባርነት በታች አገኘችው። ለኪዳኑ ታማኝ የሆነው እግዚአብሔር ግን ይህ የታሪኩ ማብቂያ አይደለም ሲል እናገኛለን። እግዚአብሔር ፍርድን እየተናገረ ፓራዶክሲካል በሚመልክ መስኩ ተስፋንም ጭምር ሲናገር እናያለን። ቅድም አስተውላችሁት ከሆነ ምራፍ 1ን ስናነብ የልጆቹን ስም አንደኛ ሁለተኛ ሶስተኛ ካለ በኋላ ወዲያው ደግሞ ቁጥር 10 ላይ ይሁን እንጂ እስራኤላውያን ሊሰፈርና ሊቆጠር እንደማይችል እንደ ህርብ እንደ ባህር አሸዋ ይሆናሉ የሚልን ተስፋ ይሰጣል። ለዚህ ፓራዶክሲካል የሚመስል የእግዚአብሔር ፍርድና የእግዚአብሔር ምህረት ሃርሞኒየስ በሆነ መልኩ ሲቀርቡ እናያለን። ጻድቅ የሆነው እግዚአብሔር ቅን ፈራጅ ስለሆነ መተላለፍን በደልን ሳይቀጣ አያልፍም። ጽድቁ ደግሞ የኪዳኑ ታማኝነት ስለሆነ የገባውን ቃል ኪዳን አይሽርም እግዚአብሔር። ስለዚህ እነዚህ ሁለት ኤክስትሪም የሚመስሉ ነገር ግን በጣም ሃርሞኒ ያላቸውን ፍርድና ምህረትን ምናስተውልበት ቦታ ነው። እግዚአብሔር በየመሃሉ ጣልቃ እየገባ ይህ የሬስቶሬሽን ፕሮጀክቱን ኢንትሮዱስ ሲያደርግ በሆሴዕ ትዳር ውስጥ ደግሞ ልክ እንደ ጥላ ሆኖ ሲፈጸም እናየዋለን። ጎሜር በሌሎች የምትወደድ አመንዝራ ብትሆንም አሁንም ሂድና ሚስትህን ምን በላት አለው? ውደዳት። አዎ ከዳተኛ ናት፣ ኪዳን አፍርሳለች፣ ምህረት አይገባትም። ነገር ግን ሂድና ውደዳት። ኢራሽናል የሚመስል ሂድና ወደ ቤቷ መልሳት፣ ወደ ቀደመው ክብሯ፣ ወደ ህብረቷ መልሳት። ለምን? ምክንያቱም እኔም እስራኤላውያንን እንዲሁ ስለወደድኳቸው። በዚህ ሁሉ ክህደትና አመጽ ውስጥ የእግዚአብሔር ልቡ ያለበት ቦታ ስለ እስራኤል መመለስ ነው፣ ስለ ሬስቶሬሽኑ ነው፣ ስለ ህብረቱ ነው። በሆሴዕ ምዕራፍ 11 በጣም ደስ የሚል ቃል አለ። ምዕራፍ 11 ቁጥር 8 እና 9 እንግዲህ እግዚአብሔር ፍርዱን በሚያስተላልፍበት በዛ መሐከል የሚናገረው ነገር ነው። ቁጥር 8 ኤፍሬም ሆይ እንዴት እጥልሃለሁ? እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? ከዛ ትንሽ ዝቅ ይልና ልቤ በውስጤ ተናወጠ ይላል። ምህረቴም ሁሉ ተነሳስቷል ይላል። በዛ በፍርድ ውስጥ በዛ በቅጣት ውስጥ የእግዚአብሔር ሐሳብ ህዝቡን መመለስ ነበር። እግዚአብሔር ልቤ ተናውጧል ሲል አይገርምም? የፍቅሩን ጥልቀት የሚናገርበት አገላለጽ። በአዲስ ኪዳን ቋንቋ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ። ወገኖቼ የእግዚአብሔር ለኪዳኑ ታማኝነት መሰረቱ ዘላለማዊ የሆነው ፍቅሩ ነው። ይህ ፍቅሩ ዘመንን ተሻግሮ እንግዲህ የምናወራው ስለ 3000 ዓመት ታሪክ ነው በዚህ ሰዓት ላይ አይደል? ነገር ግን ዘመንን ተሻግሮ ዛሬ እኔና እናንተን የዚህ የኪዳን ቤተሰብ እንድንሆን እድልን ሰጠ። ወደ ሆሴዕ ምዕራፍ 3 ስንመለስ ሆሴዕ በ15 ሰቅልና በአንድ ተኩል ቆሮስ ገብስ መስፈሪያ ጎሜርን ገዛት የሚል ቃል እናገኛለን። እንግዲህ ተመልሰን ትንሽ የባክግራውንዱን እና ትንሽ የአስቤዛ ሂሳብ እንስራ ትርጉሙን እንድንረዳው። 15 ሰቅል አንድ ተኩል ቆሮስ ገብስ በጥንታዊ እስራኤላውያኖች ታሪክ በተለይ በዘፍጥረት ዘጸአት ምዕራፍ 21 ላይ በተሰጠው ህግ መሰረት የሙሴ ህግ መሰረት አንድ ባሪያ ቢሞት ወይም ደግሞ ቢቆስል ጥቃት ቢደርስበት ጥቃት አድራሹ ለባለቤቱ የሚከፍለው ካሳ ተመጣጣኝ ነው የሚባለው 30 ሰቅል ጥሬ ብር ነበር። እንግዲህ ታሪክ ምሁራኖች የሚሉት ነው። በዛ ዘመን ደግሞ በተለይ ሆሴዕ በነበረበት ዘመን አንድ አቨሬጅ ሰው ዴይሊ እርን የሚያደርገው ወይም ደግሞ ተደምሮ በወር እርን የሚያደርገው አንዲት የወርቅ የሲልቨር ኮይን ወይም ደግሞ አንድ ሰቅል ብቻ እንደሆነ ይናገር ነበር። ሆሴዕ የከፈለው ስንት ሰቅል ነው? 15 ነው የከፈለው አይደል? ለባሪያ ግን መከፈል ያለበት 30 ነው። ስለዚህ ይሄ ሙላለት ያለውን አንድ ተኩል ቆሮሶ መስፈሪያ ገብስ እንደጨመረበት ይናገራል። እነዚህ የብሉይ ኪዳን አጥኚዎች ሲናገሩ ይሄ አንድ ተኩል የሚባለው ቆሮስ የሚባለው መስፈሪያ በዛሬው አቆጣጠር ወደ 200 ኪሎ ግራም የሚመዝንና በአንድ በቅሎ ላይ ወይም በአንድ አህያ ላይ ተጭኖ በገበያ ሊዘዋወር የሚችል የእህል መጠን እንደሆነ ይናገራሉ። እና የዚህን 200 ኪሎ ግራም ገብስ ዋጋም ሲገምቱ እንዴት እንደገመቱ አላቅም፣ ግን ወደ 15 ሰቅል እንደሆነ ይናገራሉ። ስለዚህ 15 እዚህ ጋር አለው ጥሪቱን አሟጦ ኪስ ውስጥ ያለውን ሴቪንግ ውስጥ ያለውን ሰብስቦ ስላልበቃው ግምት ነው እንግዲህ፣ የቀረውን ደግሞ በእህል መልክ አድርጎ የካደችውን ጎሜርን ለመቤዠት ሲሄድ እናየዋለን። ሆሴ ተርፎት አይደለም ሚስቱን ሬስኪው ያደረጋት፣ በዘንድሮ ቋንቋ ባንክራፕቶ ነው፣ ወይም ደግሞ ቶታሊ አሴቱን ሊኩዴት አድርጎ ጎሜርን ሊዋጃት ሲሄድ እናገኘዋለን። እግዚአብሔር አብም የልቡ ማረፊያ የሆነውን በዘላለም ፍቅሩ የሚወደውን አንድያ ልጁን ሳይሳሳ ስለኛ አሳልፎ የሰጠው ውድ ክፍያው ነው። እግዚአብሔር ዓለሙን እንዲሁ ስለወደደ ነውርና እንከን በሌለው በልጁ ክቡር ደም በኩል የራሱ አደረገ። እግዚአብሔር አመፀኛን ሰን ለማዳን ከተትረፈረፉት መላእክቱ አንዱን አይደለም የላከልን። የመጨረሻው ሊሰጥ የሚችለው ስጦታ ራሱን የገዛ ልጁን ነበር የላከልን። ሆሴ ይህን ያህል ዋጋ የከፈለው ሕግ ስላስገደደው ወይም ማንም ይህን ማድረግ አለብህ ብሎ ስላስፈራራው አይደለም። ነገር ግን ባሏ ስለነበረ ካለው የኪዳን ታማኝነት የተነሳ ጎሜር ምንም እንኳን ከሃዲ ብትሆን ከእርሱ በቀር ሊዋጃት የሚችል ማንም ስለሌለ ቀድሞ ስለወደዳት ነበር። በተመሳሳይ እግዚአብሔርም ውድ ልጁን ለሰው ልጆች ሲሰጥ የራሱ የሆኑትን ወደ ቤታቸው ለመመለስ ካለው ፍጹም ታማኝነት የተነሳ ነበር። በመጨረሻም አንድ ነገር እናስተውል ወገኖች። ጎሜር ወደ ባሏ ቤት ስትመለስ ደህንነት ተሰምቷት እንዲሁ እንድትቀመጥ ብቻ አልነበረም። ነገር ግን በባሏ በኩል የተገለጠውን የኪዳኑን ታማኝነት እንድትለማመድ እና ሚስትነቷን ዕለት ዕለት በስራ እንድትገልጽ ነው። እኛም በመስቀሉ ስራ በልጁ በመታመን የእግዚአብሔር ቤተሰብ ስለዚህ ጎሜር የተጠራችው በቃ ወደ ቤቷ የተመለሰችው ደህንነት ተሰምቷት ዝም ብላ እንድትቀመጥ ብቻ ሳይሆን፣ ነገር ግን በባሏ በኩል የተገለጠውን ይህንን ርኅራሄ ታማኝነት እንድትለማመድ እና ሚስትነቷን ዕለት ዕለት እንድትፈጽም እንድትገልጽ ነበር። እኛም በመስቀሉ ስራ በልጁ በመታመን የእግዚአብሔር ቤተሰብ እንደመሆናችን መጠን ይህን የተገለጠውን የእግዚአብሔርን ጽድቅ የኪዳኑን ታማኝነት መልሰን እንድናንጸባርቅ እና ቨርቲካሊ ከእግዚአብሔር ጋር ያለንን ህብረት እርስ በርሳችን እንድንለማመድ አጠገባችን ባለው ደግሞ በወደቀው ዓለም ሕያው ምስክሮች ሆነን እንድንመላለስ ነው። እግዚአብሔር ጸጋውን ያብዛልን። አሜን። እንጸልያለን።